በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ሙሴን ጨረስ አይደል? እንደ እስራኤላውያን በአካል ተሰናበት ነው፣ በመንፈስ ግን የነቢዩ ሙሴን ታላቅነቱን በሚገባ አይተናል አይደል? እግዚአብሔርም በሱ ህይወት ውስጥ የሰራውን ስራ ሁሉ አይተናል። መስፍኑ ኢያሱም በጣም የሚደንቅ ሰው ነው። ስለዚህ ኢያሱን እንድናወራ ወደድኩ። የኢያሱን ታሪክ ዝግጁ ናችሁ? መስፍኑ ኢያሱ በመጽሐፍ ቅዱስ ላይ ለየት ብሎ ታሪክ ከተጻፈላቸው መሳፍንት መካከል አንድ ነው። ኢያሱን መስፍኑ ኢያሱ ስንል ነው ብዙ ጊዜ የምትሰሙ። በይበልጥ ብዙ ከሚነገርለት መካከል ሁለት አበይት ነገሮች እንናገርለታለን። ኢያሱን ዛቀ መጽሐይ በገባኦን ሸለቆ ላይ ፀሐይን ያቆመ ይሉታል አባቶች በሰዓታቱ። እንደገና ወከፈሎሙ ርስተ ለዕብራውያን ደግሞ ርስትን አከፋፈላቸው በገመድ እየለካ። ከነአንን ያከፋፈላቸው ኢያሱ ነው፣ ሙሴ አይደለም። ምድረ ርስትን ያወረሳቸው ኢያሱ ነው። ኢያሱ ሌሎችም ብዙ የሚደንቁ ነገሮች አሉ፣ በውስጡ ደግሞ በጣም ብዙ ምስጢራት አሉ። በጣም ጥቂቶቹን ብቻ ለእኛ በሚመጥን መልኩ አዋዝቻ አምጥቼላችኋል። ኢያሱ የመጀመሪያ ስሙ አውሴ ነበር። በዚህ በመጽሐፍ ቅዱስ በኦሪት ዘኍልቍ ምዕራፍ 13 ከቁጥር 8 እስከ 16 ባለው ታሪክ ላይ ስታነቡ የመጀመሪያ ስሙ አውሴ እንደነበር ይገልጸዋል። ነገር ግን ነቢዩ ሙሴ ኢያሱን ወደ እሱ ጠራና ከእንግዲህ ስምህ አውሴ አይባልም፣ ስምህ ኢያሱ ነው አለ። ኢያሱ የሚለው ስም በጣም ከባድ ስም ወደፊት እነግራችኋለሁ እየተማርነው ስንሄድ። ኢያሱ ምድረ ርስትን እንዲሰልሉ ከተላኩ 12 ሰላዮች መካከል አንዱ ነበር። ሙሴ ከእያንዳንዱ ነገድ አስተዋይና ጠንካራ ብርቱ የሚባሉትን ከየነገዱ አንዳንድ ሰው መረጠ። ነገዶች እያንዳንዱ ነገድ የየራሳቸውን ተወካይ ሰጡት። እነዛን 12 ሰዎች ከነአንን ምድረ ርስትን እንዲሰልሉ ላካቸው። ሄደው ምድረ ርስት ለመድረስ በመካከላቸው በምድረ ርስትና በእነሱ መካከል ያለው ዮርዳኖስ ብቻ ነው፣ ሌላ ነገር ምንም የለም። ይህ ማለት ምድረ ርስትን ወይም ከነአንን በአይናቸው ባሻገር እያዩት ሊገቡ ተቃርበዋል። ይሄ ደግሞ የሆነው 40 ቀን ከግብጽ ጀምሮ ከተጓዙ በኋላ 40 ቀን ተቆጥሯል። አሁን መረጠና እነዛን ሰላዮች ላከ። ግቡና ሰልሏት ምድሪቱ፣ የሰዎችን ሁኔታ ገምግማችሁልኝ። ጠንካሮች ናቸው ወይስ ደካሞች ናቸው? ጦረኞች ናቸው ወይስ ዋዘኞች ናቸው? ከተማዎቹስ የተመሸጉ ከተሞች ናቸው ወይስ ዝም ብሎ መንደሮች ናቸው? ፍሬዋስ ምን ይመስላል? የምታፈራው ፍሬ ምን ይመስላል ምድሪቱ? ይሄንን ሁሉ በደንብ ሰልላችሁልኝ ብሎ ላካቸው። 40 ቀን በምድረ ርስት ወይም በከነአን ወጥተው ወርደው በደንብ ሰለሏት ይላል። እንደውም የምድሪቱን ፍሬ ለማሳየት አንድ ወይን የያዘ ዘለላ ቆረጡ ይላል። ከቆረጡ በኋላ የሚገርመው የወይን ዘለላ የምታውቁት ምን አይነት ነው? እንዲች መጅም ይያዝ ነው አይደል? እዛ ከነአን ላይ ግን ቆርጠው ያመጡት ወይን እንዲህ በእጅ መንጠልጠል የሚችል አልነበረም። ሁለት ሰዎች በመሎጊያ ማለት እንዲህ በእንጨት አድርገው ተሸከሙት ይላል። ፍሬውን ይታያችኋል? አባቶቻችን ምን ብለውታል ሲመጡ? እነ ኢያሱ ሪፖርት ሲያቀርቡ ለሙሴ ምን አሉት ይላል? የስንዴው ዛላ እፍኝ ይሞላ፣ የወይኑ ዛላ ጽዋ ይሞላ አሉት ይላል። አንዱን ወይን ስትጨምቁት ምን ይሞላል አሉት? ምን አይነት የበረከት ምድር እንደነበረች አያችሁ? ያንን አዩ። ከዛ በኋላ ተመልሰው መጡና ለሙሴ ያዩትን ነገር ሲያቀርቡ 10 ሰዎች ይላል ከአስሩ ነገድ የተመረጡ አስሩ ሰዎች ምን አሉ? አገሪቷ በጣም ጥሩ ናት። ፍራውን በጣም መልካም ነው። በውስጧ የሚኖርባት ሰዎች ግን የኔፍሊም ዘር የሆኑት እጅግ ረጃጅሞች ናቸው። እኛ በእነሱ አይነ ፊት እንዳንበጣ ነበር። እኛም ከነሱ አንጻር ራሳችንን ስናየውም እንዳንበጣ ነበር። በእነሱም አይን እንዳንበጣን በራሳችንም አይን እንዳንበጣ ነበር። ከግዝፈታቸው የተነሳ እጅግ ጦረኞች ናቸው። ከተሞቻቸውም የተመሸጉ ናቸው ብለው ለእስራኤላውያን አወሩ። ሲያወሩ የእስራኤል ማህበር ሁሉ ታወከ ይላል። ኡአሉ አለቀሱ። ሙሴ አሮን ምን በደልናችሁ? በግብጽ ብንሞት ምን አለበት? በዚህ አንጥታችሁ በሰይፍ ልትገሉን አንጥታችሁና ምን አረግናችሁ ብለው አለቀሱ ይላል። የዛን ጊዜ ሁለት ሰዎች ተገኙ። አንዱ መስፍኑ ኢያሱ። ኢያሱና የዮፎኒ ልጅ ካሌብ ልብሳቸውን በእስራኤል ማህበር መካከል ቀደው እየጮሁ ወደ ማህበሩ ሄዱ ይላል። ሄዱና እናንተ ሰዎች እግዚአብሔር ያደረገልን ነገር ለምን ትንቃላችሁ አሏቸው። ከግብጽ በምን አይነት ክንድ እንዳወጣን እግዚአብሔር አስታውሱ። የኤርትራን ባህር ከፍሎ እንዴት እንዳሻገረን አስታውሱ። እግዚአብሔር ለኛ ብዙ ታላቅ ነገር አድርጎልናል። አሁንም ምድሪቱ እንዲህ አይነት ፍሬ ያላት ናት። ሰዎቹን ደግሞ አይተናቸዋል፣ ጥላቸው ተገፏል አሉ ይላል። አያችሁ፣ ጥላቸው ተገፏል። አምነን እንውጣ እንውረሳት፣ ጠላቶቻችን በፊታችን እንደ እንጀራ ይሆኑልናል አሏቸው። ለእንጀራ የሚሰንፋል እንደ እንጀራ ይሆኑልናል። እግዚአብሔር እንደ እንጀራ ነው የሚፈረፍራቸው በፊታችን። እንውጣ። አያችሁ፣ እንዳንበጣ ነኝ እንደምን የለ የእምነት ሰው ጋር አሁን እኛ እኮ አንዱ በኃጢአት የምንወድቀው መንፈሳዊ ውጊያ ላይ የምንደክመው ዲያብሎስን ተራራ አድርገን አሳክለነው ነው አይደል? ራሳችንን በሱ ፊት እንደምን እናየዋለን? እንደ አንበጣ እናይና መግጠም እንፈራለን። የእግዚአብሔርን ኃይል ይዘን መግጠም ነው በቃ። አንተ ተራራ በዘሩባቤል ፊት ምንድነህ? ደልዳላ ትሆናለህ አይደል ያለው ነቢዩ ሲናገር። አንተ ዘሩባቤል አንተ ተራራ በዘሩባቤል ፊት ነህ ያለው። ለጊዜው እንደ ተራራ የሚከብደውን እስራኤልን መልሶ ማቋቋም ቤተ መቅደሱን መስራት ምን ያህል ከባድ ቢሆንም ዘሩባቤል እንደሚያደርገው ነው ትንቢት የተናገረው። ፍጻሜው ግን ዘሩባቤል የተባለ ጌታ ነው፣ ተራራ የተባለ ዲያብሎስ ነው። በጌታ ፊት ምንድነህ ነው ያለው? ደልዳላ ረግጦህ ነው የሚሄደው አለው። አያችሁ፣ አሁን ለእኛም ይሆን የእግዚአብሔርን ኃይል ከያዝን ማንም እንደ ተራራ ትልቅ ቢሆን የለም። አሁን በቅርቡ ስለ ኔፍሊም አንድ መጽሐፍ ወጥቷል። እነዛ ኔፍሊም የሚባሉት ታላላቅ ሰዎች አንበሳና ነብር እንኳን እንደ ድመት እንዲህ ጋማውን ይዞ የሚወረውሩ ነበሩ። አሁን ከኛ አንጻር ሲታዩ እኛ ስንት እንወጣለን የነሱ ድመት ቤት ስታበሳጫችሁ እንዲህ ይዛችሁ ማጅራቷን ወደ ውጭ አለ ምትወረውሯ። ኔፍሊም የሚባሉት እንደዛ ነው። ለነገሩ ከአዳም ጀምሮ የነበሩት ብርቶች ነበሩ። አዳም እንኳን ከፀሐይ እኩል መሮጥ የሚችል ሰው ነበሩ። እንዲህ አይነት ብርቶች ነበሩ። በጣም ኃይለኞች ግዙፍ ነበሩም ከባዶች ነበሩ። ከጊዜ ወደ ጊዜ የሰው ኃይሉ እየደከመ አይደል ይመጣ። አሁን ከአያቶቻችንና ከኛ ስታዩት ከአያቶቻችን አባቶቻችን ደከም አሉ አይደል? ከአባቶቻችን እኛ ደከምን፣ ከኛ ደግሞ ልጆቻችን ይደግማሉ። የዛሬ ልጆች ምን ማዳበሪያ ያለውን ነው የሚበሉት። በአንዴ ቁመታቸው ላይ ይደርሳል፣ ግን ጉንፋን እንኳን አይችሉ። ባዶ በቃ ሸምበቆ ማለት ነው ግዝፈታቸው። ጎልያድ ትዝ ይላችኋል? ጎልያድ የኔፍሊም ዘር ነው። ምንድን ነው የሚለው? የጦሩ መጠቅለያ ብቻ ማለት እኛ አንድ ነገር ስንይዝ እንዳያሟልጨን እንጠቀልላለን አይደል? መጠቅለያው ብቻ ስንት ነበር የሚለው? 10 ክንድ ነው 20 ክንድ ነበር ነው የሚለው መጽሐፍ ቅዱስ ስታነብ። ምኑ መጠቅለያው ብቻ ነው እኮ ጦሩን እንዲህ ሲይዝ እጁን እንዳያልበው የሚይዝበት ብቻ። ዳዊት ያንን ነው የገጠመው፣ ያንን የሚያህል ሰው ነው የገጠመው ጎልያድ የኔፍሊም ዘር። እና እንደዚህ አይነት ሰዎችን ነው ያዩት። እና መጥተው ማአት ያወሩት እነዛን አይተው ቢፈሩ እንደው ሊገርም አይገባም። የሚገርመው እግዚአብሔርን መርሳታቸው፣ የፈርዖንን ግዙፍ ሰራዊት እንዴት እንደጣለ ያዩትን አምላክ መርሳታቸው። ያዳናቸውን እግዚአብሔርን ረሱ ይላል ዳዊት። በኋላ እነ ኢያሱ እነ ካሌብ ግን እንደ እንጀራ ይሆናሉ በፊታችን፣ እንውጣና እንውረሳት አሉ። ልባቸውን ተመልክቱ። ልቡ ለጻድቅ እኩል ከማነበሳ የጻድቅ ልቡ እንዳልበሳልብ ነው ይላል። ጻድቅ ፍርሃት አለ። የእምነት ሰዎች ፍርሃት የላቸው። እንውጣ እናድርገው እንውረሰው ንግጠም ነው የሚሉት ቅዱሳን። የሚፈሩ እምነት የጎደላቸው ሰዎች ብቻ። እምነት የጎደለው ሰው ፈሪ ነው። መጽሐፍ ቅዱስ ደግሞ ራእይ ላይ ስታነቡ የሚፈሩ እግዚአብሔርን መንግስት አይወርሱ ነው። የሚፈሩ ራሳቸው አይወርሱ። ፈሪ ለምንም አይሆንም። ለነገሩ ፈሪ ለሀገር አይሆን፣ ለሚስት አይሆን ይሆነ በጩኸት ያግዛት እንደሆነ እንዲግን ያደረግ ማ ደፋር ነው። የእምነት ሰው ደፋር ነው። በሁሉ ነገር ምንድን ነው ደፋር ነው። ጀግና በጣም 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 ኢያሱና ካሌብ ያሁን ሲንጫጫ፣ እነሱ ግን እንግባና እንውረሳት እንውጣ። ሙሴን ነው የሚለምኑት፣ ፍቀድልን እንሂድና እንውረሳት። ከዛ በኋላ እስራኤላውያን እነዚህ ደግሞ ምን ይላሉ ብሎ ሊወግሯቸው ድንጋይ አነሱ ይላል። እነ ኢያሱን ከመውገር ያንን መግጠም ይቀላል አይደል? ግን የገዛ ሰዎቻቸው እነ ኢያሱን ሊወግሯቸው ድንጋይ አነሱ። ልክ እነሱን ሊወግሩ ድንጋይ ሳነሱ የእግዚአብሔር ክብሩ በደብተራ ኦሪት ላይ ወረደ። መገናኛውን ድንኳን ዳመና ሸፈነው ይላል። አሁን ማን መጣ? ባለፈው እንደነገርኳችሁ አምላካቸው መጣ ይሉ ነበር አይደል? እግዚአብሔር መጣ። ሙሴ አሮን አለ እግዚአብሔር፣ ይሄ ማህበር የሚነቀኝ እስከ መቼ ነው? ዞር በሉ አለ። ዞር በሉ ሙሴ፣ ዞር በል ከመሀላቸው ውጣ። ይሄን ህዝብ በቅጽበት አጠፋዋል። አንተም ግን ለሌላ ህዝብ እሾመሃል። ምናልባትም ለሰማቸው ለነዛ ለትልልቆቹም ሊሆን ይችላል እሾመሃል። ይሄን ህዝብ ግን አጠፋዋል። ዞር በል እስከ መቼ ነው ይንቀኛል? የእግዚአብሔር ንግግሩ እስከ መቼ ይንቀኛል? በፊቱ ያንን ሁሉ ነገር አድርጌ ያሳየቸው እስከ መቼ ይንቀኛል? ሙሴ ዞር የሚል ሰው አለ። ወደቀ በግንባሩ። ሆን ጌታ እግዚአብሔር ወይ ከቁጣህ ተመለስ፣ አትቆጣ፣ የማህበሩን ድካማ አትይ፣ ለአብርሃም የማልከውን መሐላ አስባለሁ። ዘርህ ምን ይወርሳሉ ብሎታል? ይችን ምድር ይወርሳሉ ብሎት የለ? ለወዳጅህ ለአብርሃም የማልከውን መሐላ አስብ። ቅዱሳን አይጠቅሙም ይላል እንደ ተላላ ትውልድ። አሁንም እኮ እግዚአብሔር ስንት ጊዜ ሊያጠፋን እኮ ያስባል አይደል? ግን ምን ይሉታል? በየገዳማቱ የወደቁት አበው በየቦታው ያሉት ሁሉ ስለ እናትህ ሲሉት ትዝ እናቱን ያስባል፣ እንባዋን ያስባል፣ ለእኛ የምትጸልየውን ጸሎት ያስባል። ስለ መልአከ ምሕረት ስለ ቅዱስ ሚካኤል ሲሉት መልአኩ ትዝ ይለዋል። በዙፋኑ ፊት ከምድር ላይ ኃጢአት እስኪጠፋ ድረስ የሚንበረከከውን መልአክ ያስታውሳል። አያችሁ፣ እነዚህን ቅዱሳን ያስባል እግዚአብሔር። በወዳጆቹ ሲለምኑት እግዚአብሔር ቶሎ ነው የሚሰማው። አብርሃምን አስብ ሲለው እግዚአብሔር ቆመ አስቆሙ። አያችሁ፣ ሙሴ እግዚአብሔርን ታግሎ ማሸነፍ እንዲህ ነው። እግዚአብሔር እኮ የሚሸነፍ አምላክ ነው ካወቅንበት አይደለም። አትቀስፋቸው ደግሞም አለው። አሕዛብ እኮ በስምህ ይስቃሉ። ከግብጽ በታላቅ ታምራት አወጣቸው፣ ሊያወርሳቸው ስላልቻለ ግን በምድረ በዳ ፈጃቸው ብሎ በስምህ ይቀልዳሉ። ስለዚህ ጌታ ሆይ ከቁጣ ወደ ምሕረት ተመለስ፣ እንደ ቀድሞ ለዚህ ማህበር ራራ አለ። ከዛ እግዚአብሔር ግን ከባድ ውሳኔ አሳለፈ። ይሄ ማህበር ንቆኛል፣ ስለዚህ አለው ሙሴ ከዮፎኒ ልጅ ከካሌብና ከኢያሱ በቀር አንዳቸውም ምድረ ርስት አይገቡም። ከሀያ ዓመት በላይ የሆኑት ሁሉ ይችን የማልኳትን ምድር አያዋትም። ከሀያ ዓመት በታች የሆኑት እነሱ ይወርሷታል፣ ሌሎቹ ግን አይገቡም ብዬ ምያለሁ። ስለዚህ ምን ላድርግ አሉ። መልስና ወደ ኤርትራ ባህር ይዛቸው ወደ በረሃው እንደገና ይኸው ደርሰው ይታያቸዋል ርቀቱ። አሁን ግን ወዴት? ወደኋላ መልስና ውስጥ ሰላዮቹ አርባ ቀን በሰለሏት ፋንታ አርባ ቀን አይደል ሰልለው የመጡ አንዷን ቀን አንድ ዓመት አረዝማታሉ። አርባ ዘመን በምድረ በዳ ይንከራተታሉ። ይሄ ያጉረመረመ ትውልድ ሁሉ በበረሃ ያልቃል። አዲሱ ትውልድ ይወርሳታል። እስራኤል ጫፍ ደርሶ ሊወርሷት የነበረው እንደገና ወዴት? አርባ ዓመት አያችሁ። ይህን ስታስቡ ከእግዚአብሔር ጋር ስንኖር ምን ያህል ጥንቃቄ እንደሚያስፈልግ አያችሁ። ጫፍ ደርሻለሁ ብሎ እኔና እናንተ እርግጠኛ የምንሆነው ነፍስ ከስጋ ስትለይ ብቻ። ነፍስ ከስጋ እስክትለይ ድረስ ግን በስጋት ነው፣ በጥንቃቄ ነው የምንኖረው። ሁልጊዜ ነቅተን አይናችንን ከፍተን ነው እንጂ እንዲህና እንዲህ ማለት ነው። ሙሴ 80 ዓመት ተንከራቶ ምን እንደደረሰበት ነግሬያችሁ የለም። ያንን ውሃ ሲያወልቅ ሲያወጣ ከአለት ላይ የእስራኤልን አምላክ መባረክ ትቶ ማመስገን ትቶ ዝም ብሎ ስለሰጣቸው ነው በማህበሩ ፊት አልቀደስከኝምና አትገባ። 80 አመት ደግሞ ሕዝቅኤልም ጽፏል አይደል? አንድ ሰው ጽድቅ ሲያደርግ ቢኖር በመጨረሻ ከጽድቁ ተመልሶ ኃጢአትን ቢያደርግ የቀደመ ጽድቁ አይታሰብም፣ ያ ኃጢአትን የሚያዝበት። ኃጢአትን ሲሰራ ቢኖር ደግሞ መጨረሻ ተመልሶ ጽድቅ ቢያደርግ ኃጢአቱ አይታሰብበትም። ምኑ ነው ጽድቁ? በዚህ እኔና እናንተ ሁልጊዜ መስጋት ያለብን የምንሞትባት ቅጽበት ላይ ማን ሆነን ነው የምንሞተው? ኃጥእ ወይ ጻድቅ? አታሳስባለች አይደል? ልክ ያችን ቅጽበት ነው ማሰብ። ነፍሴ ከስጋዬ ስትለይ በምን ሁኔታ ነው የምንለየው? ስለዚህ አሁን ፈቅጄላችኋል፣ እንደፈለጋችሁ ኃጢአት ስሩ። ልክ የመሞቻችሁ ሰዓት ስትደርሱ ብቻ ወደ ምን ተመለሱ። ጥሩ አማራጭ አይደለ? ያቀረ ምን ነው? ጥሩ አማራጭ አይደለ? ለምን እንደፈለጋችሁ ነው የሚል ሰው ተገኝቶ ምን ነው የሚሳደቡ? የሚሳደብ በሰነድ የሚያጭበረብረው የሚያጭበረብረው፣ የሚዋሸው የሚዋሽ፣ የሚያማውም ይማ። ከዛ ግን ልክ መሞቻው ቀን ስትጠጋ ስትደርስ ቶሎ ብሎ እኔ ጋር መደውል፣ ንስሐውን ይቀበላሉ፣ ቀኖና ሰጠዋሉ፣ በቃ ያስማማል። ለምን
በጉብዝና ዘመን ፈጣሪ ናሰብ ነው የሚለው። ስለዚህ ማገልገል የሚገባን ሰዓት አርሊ ስለሆነ
ጉብዝናው ካለፈስ
አላገለግም
እንቶ ማሰቡን ጥሩ ነው። ጥፋን ጥሩ አስታውሰሻታል። ለምንድን ነው እስቲ ምርጫዬን ያልተቀበላችሁ? ተወልዳ አታውቃት ነው? ስለምታውቃት ነው ተዝናንተ የምትኖረው። ተዝናንታችሁ የምትኖሩት ስለምታውቋት አይደለም? ሁላችንም ተዝናንተን የምንኖረው ተነግሮ ላለ አቀኗ። አሁን እኔም አማራጭ ሰጥቻቸዋለሁ። እያችሁ የምንሞትባት ቀን ስለማትታወቅ በሌላ ንግግር ሁልጊዜ ምንድን ነው መሆን ያለብን? ነፍሳችን ከስጋችን ስትለይ የትላንት ጽድቃችን አያስመካም። ነፍስህ ስትለይ ጻድቅ ነው ሆይ ነው ጥያቄ። በቃ እዛች ሰዓት ላይ አጉል ሰዓት ላይ ከተገኘ አከተለ። ባለቤቱ ደግሞ እውነት እላችኋል ና ማለት የሚያውቅበትን ያህል ሂድ ማለትም ያውቅበት። የእኔ ቡሩካን ኑ ማለት የሚችልበትን ያህል አላውቃችሁም ሂዱ ማለት ይችላል። በጣም ይችልበት ያውቅበት። ለሚወዱት ሩህሩህ ነው። በአምላክነቱ ሲዘብቱ ለኖሩ ደግሞ መጨከንም እንዴት እንዳለበት ያውቃል። እግዚአብሔር ጋር የሚኖረው ምንም ተዝናንተን አይደለም። ይህ ዓለም የሚያዝናና አይደለም። ሐዋርያት በተደጋጋሚ ሲጽፉ ንቁ 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 አይደለም የሚለው። ጌታም ምንድን ነው የሚለው? ንቁ በየትኛዋ ሰዓት ሌባ እንደሚመጣ አታውቁምና ምን ሆኑ ንቁ። ሌባ ያለው ሞትን ነው። በምን ሰዓት እንደሚመጣ አታውቁ። በቅርቡ አንድ ለቅሶ ላጽናና ሄጄ በጣም ገርሞኛል። የሞተውን ልጅ ሁኔታ ሲነግሩ ሶስት ወር በግምት ሶስት ወር ሁለት ወር ነው የቀረው ሊያገባ። ተገዝቷል በቃ ለዚህ ለሰርጉ ምናምን መከራርል ምናየው አዳራሽ ኪራዩ ምኑ የሚያሳስበን እሷል። አሁንማ ከአመት ከሁለት ዓመት በፊት ነው አይደል አዳራሽ ምን ይለው። በቃ ምሮ ሁለት ወር ምናምን የቀረው ሲጫወት ቆይቶ ጓደኞቹንም በስልክ በምን ይሄ ይደረጋል ሲል ቆይቶ ተኛ ጧት ሲነሳ ይላል ጧት ሲያገኙት ድርቅ እግዚአብሔር ምክንያት ይፈልጋል ለመጥራት ይሄን ማመልከቻ ማቅረብ እንችላለን ወይ ሰርጌ ተለፈና ደግሞ ሰርጉ ቢያልፍ ደግሞ አንድ ልጅ እንኳን ለተካና እንላለናል የለም ለድርድር አይቀርም ስትጠራ መሄድ ብቻ ሰው መታዘዝ አልችልም የማይልባት ሁኔታ ይችላል በሌላ አንታዘዘው ማለት ይሄን አይደል ማን ሰምቶት እግዚአብሔር በዚህ ወጣ በዚህ ወረድ እሺ እንለዋል አንል ያቺ ሰዓት ላይ ግን አልታዘዝም ማለት አይቻል ናሲል በቃ አልታዘዝም ማለት አይቻል የፈለገ አይነት የጤንነት ሁኔታ ላይ ብንኖር የትኛውም አይነት ሀብት ቢኖረን የትኛውም የስልጣን እርካል ላይ ብንቀመጥ የትኛውንም አይነት ጽድቅ ወይም ኃጢአት ውስጥ ብንኖር ና ካለ ና የዛን ጊዜ ሁላችንም ፍጹም እንድነው ምንሆን ታዛዥ የማይታዘዝ እኛ በፊት የሄዱት ሁሉ ሰው ሲያዙ ሲናዝዙ የኖሩት ሁሉ አዟቸዋል አይደል ሩቅ ነው ለእኛ ለእናንተ ሩቅ ነው ኢትዮጵያ እኮ በታሪኳ እንደያነ ነገር ተሰምቶ ማለት ርዕሰ ብሔር ርዕሰ ሃይማኖት ለሀገር መሪና የሃይማኖት መሪ እኩል ከተወሰነ ሳምንት ልዩነት ና ብሎ ሲጠራ ብድግ ጤና ይስጥልኝ እነዛ ሰዎች እኮ ስንት ሲያዙ የኖሩ ናቸው አይደል ስንቶቻችን ሲያዙ የኖሩ ናቸው አሁን ግን ከነሱ በላይ ሆነ አዛዥ መጣ አቆየው ማለት ነው አሁን እነሱ ቢሮ ብትሄዱ አስተናጋጅ መጥቶ ምንድን ነው የሚለው አቶ ከሌ መጥተዋል ተቀጠሎ ተይዞላቸው ነበር ይግቡ ክቡርነቱ አይ ይጠብቅ ከተባለ ምንድን ነው ይጠብቅ መባራፉ ትልቅ እኮ እንደ ምርቃት ነው አይደል አይደለም ቢያንስ ምን ያሳየናል ሊያነጋግሩት ስብሰባ ላይ ነው ካሉ አከተሉት ይቻላል አላ ወይም ሌላ ጊዜ ተመለስ በሉ ሩቅ ተስፋ አድርግ ከተባለ እዛው ሻይ እየተጠጣ ውጪ ቢሮ ላይ ቁጭ ነው ግባ አስገንባ ለስንት ሰዓት ለስንት ሰዓት ምን ነው ዝም አላችሁ ለስንት ሰዓት ማውራው እኮ ስለ ርዕሰ ብሔርና ስለ ፓትርያርክ ስንት ሰዓት ትጠብቃላችሁ ጠብቅ በሉት ይባል ከቢሮአቸው እስከወጡ ወይም ሂድ በለው እስኪ ይባል ከቢሮአቸው እስከ ምሽቱ ለሳ ነው ያወጡ ምክንያት ሰጣለሁ ደውለን እንዲሆን ነው ቁጭ እኩለ ሌሊትም ብትሆን ቁጭ ጠብቅ ብሏል አሁን ግን ሞት ሲመጣ ወይ እሱ ጋር ይጠብቅ ማለት አልቻለም ፈቃዳቸውንም አልጠይቅም ጤና ይስጥ ይህን ከሰማ እኛ በእነሱ አይነት ስንታይ እንዳልበጣ ነው እንኳን አረ እነሱን ማንሳት ያልፈራ እኛንም ይፈራ ይመስላችኋል ምን አለ ዙሪያችን ምን አለ ጠበቃ የለም ምን የለን ወደ የለን እንግዲህ እግዚአብሔር ከዚህ በላይ ምን ትምህርት ይስጥ ለኢትዮጵያ ምን የለም እግዚአብሔር ይህን ውሳኔ ወሰነ ህዝቡ በጣም አዘኑ ውጊያውም ቀረ ብዙ ወዴት ሆነ እግዚአብሔር ግን ለሙሴ ምን ብሎ ቃል ገባ ኢያሱና የዮፎኒ ልጅ ካሌብ ምንን ይወርሳሉ ከአርባ ዓመትም በኋላ ተመልሰው መጥተው በየትኛውም የእድሜ ክልል ይሁን ምንን ይወርሳሉ ኢያሱ ማንነቱ ጎልቶ የወጣው የእምነት ሰው መሆኑ ጎልቶ የወጣው በዚህ ወቅት ነው በመጨረሻ ሙሴ እድሜው ደረሰና እግዚአብሔር ወሰነለት እድሜው ደረሰ 120 ዓመት ሆነ ከዛ ሙሴ አለው ወደ ናባው ተራራ ውጣ አለው ወደ ናባው ተራራ ላይ ወጣና እስራኤልን ከሩቅ አያት ከነአንን ወጣ እንትኗን ሁሉ ዳርቻዋን ሁሉ ተመለከተ ለአብርሃም የማልኩላት ምድር ይችላል ባይነህ እያት አትገባባትምና ባይነህ እያት ለሙሴ ውሳኔ ነው አይደል እግዚአብሔር ማያደርገውን አይናገርም የተናገረውን ደግሞ አያስቀርም በፍጹም እያት አለው በናባው ተራራ ላይ ሆኖ ዙሪያዋን ተመለከተ ምርሁ ቅፈር ይዋ ወተአምህዋ ወአእመሩ ከማሀገሮ ሙየቲ ከሩቅ አይተው ተሳለሟት ሀገራቸውም እንደሆነች አወቁ ተብሎ የተነገረ ከሩቅ አይተው ተሳለሟት ኢየሩሳሌም ሰማያዊትን አንድም በትንቢት መነጽር መቤታችንን አይተው ከሩቅ በትንቢት ተሳለሟት ሀገራቸው ሀገረ እግዚአብሔር የእነሱም ሀገር መቤታችን መሆኗን አወቁ በምስጢር እንፈተዋል ሙሴ ተሰናበተ። ልክ ሙሴ ከመሞቱ በፊት ግን ሙሴ ጥያቄ አቀረበ። በህዝብ ፊት የሚወጣና የሚገባ ሰው ማን ይሁን? እኔ ትቼው ሲሄድ ህዝቡ ወላጅ አልባ እንዳይሆን ማን ይሁን ብሎ ሙሴ ጥያቄ አቀረበ። እንዲህ አይነት መሪ እኮ ብልህ ነው አይደል? አያችሁ እንዴት አይነት ማስተዋል እንደሆነ። እኔ በፈቀድክልኝ ጊዜ ሳገለግል ኖሬያለሁ። እኔ አሁን ሲሄድ ህዝቡ ከስርዓት እንዳይወጣ አውራ እንደሌለው ንብ እንዳይበተን በፊቱ የሚወጣና የሚገባ መሪ አቤቱ አዘጋጅላቸው ብሎ ጸሎት አቀረበ። ጸሎት ሲያቀርብ እግዚአብሔር ምርጫውን ተናገረ። ህዝብ አልመረጠም፣ በካርድ አይደለም። ማን ነው የመረጠው? ራሱ እግዚአብሔር። ያንተ ባሪያ የሆነው ኢያሱን ለአንተ አቅርበዋል። ኢያሱን አምጣው፣ በማህበሩ መካከል አቁም። ካህኑ አልዓዛርንም በኢያሱ ፊት አቁመው፣ ከዛ በካህኑና በህዝቡ ፊት አለው፣ በካህኑና በህዝቡ ፊት እጅህን ጫንበት፣ እጅህን ጫንበት፣ እጅህን ጫንና አለው ክብርህን አሳርፍበት። ክብሬን አለ እግዚአብሔር። ምንህን? ክብርህን አሳርፍበት። እጅህን ጫንና ምንህን አሳርፍበት? ክብርህን አሳርፍበት። እስራኤልም በቃሉ ይውጡ፣ በቃሉ ይግቡ። ካንተ ጋር እንደነበርኩ ከኢያሱ ጋር ይሆናሉ። አያችሁ እግዚአብሔር ጋር ቃላቱ የተመጠኑ ቢሆንም ጉልበታቸው ግን ይታያችኋል። ካንተ ጋር እንደነበርኩ ከማን ጋር ሆናለሁ? ካንተ ጋር ሆኜ ጠላት ገድያለሁ፣ ከኢያሱም ጋር ሆኜ እንደዛው። ካንተ ጋር ሆኜ ባህር ከፍያለሁ፣ ከኢያሱም ጋር እንደዛው። ካንተ ጋርም ሆኜ ለእስራኤል የሚያስፈልጋቸውን ሰጥቻለሁ፣ ከኢያሱም ጋር እንደዛው ማለት ነው። ካንተ ጋር እንደነበርኩ ከማን ጋር ሆናለሁ ማለት ነው። እ? ግልጽ አይደል? እስራኤል በቃሉ ይውጡ፣ በቃሉ ይግቡ። ከክብርህ አሳድርበት፣ እጅህን ጫን። በእግዚአብሔር ምርጫ ማን መሪ ሆነ? ኢያሱ ሆነ። ሙሴ ሞተ። ሙሴ ሲሞት ማን ተተካ? ኢያሱ ተተካ። ሙሴ ካልሞተ ኢያሱ አይተካም ነበር። ቀላል ምስጢር እንዳይመስላል። የሙሴ መሞት ነው ማን እንዲተካ ያደረገ? ኢያሱ እንዲተካ ያደረገ። ለእኛ አሁን እግዚአብሔር መሪ እኛ ብን መርጥ ነው እሱ መርጦ ይሰጠል። አየ እውነታችሁ ነው። አሁን ኢትዮጵያን የሚመራ እኔ መርጬ ልስጣችሁ ወይስ እናንተ ተመርጦ ቢለን? እንደው 100% ዲሞክራሲ ተሰጥቶ 100% ምንም በቃ ተሰጥቶ እናንተ ተመርጦ ወይስ እኔ ልምረጥና ልሹምላችሁ ቢለን ምርጫችን ምንድን ነው? አሁን እኔ ስላወራሁ አይደለም እውነቷን። አይ ተሰጠንማ ዲሞክራሲ ራሳችን ነው የምንለው አይደል? እግዚአብሔር የሚሰጠን ነው ትልቁ ነገር። እግዚአብሔር የሚሰጠን አብሶ እንደ ኢትዮጵያ ላለች ሀገር እግዚአብሔር የሚሰጣት መሪ ነው የሚጠቅመው። እስከ ዛሬም እርሱ ያልፈቀደለት አይቀመጥም፣ አትጠራጠሩ። ይሄ የሚቀመጠውም እሱ የፈቀደለት ነው፣ የሚነሳውም እሱ ሲያዝበት። እኛ በራሳችን ይመስለናል። ይቺ ሀገር ብዙ ምስጢር ያላት ሀገር ናት። እኔና እናንተ አናውቃትም። አውቀናትም የምንሞት አይመስለኝም። እድሜ ልካችን ኖርንባት እንጂ አናውቃት። እንደ ድሮ ባልና ሚስት ነው የእኛና የኢትዮጵያ ጋብቻ። የሚስቱን ስም ሳያውቅ ይኖር የለ? አግብቷት እየኖረ የሚስቱን ስም እኮ ስማ ማን ነው ሲባል ማን ሚስት ሴትዮዋ ማን ነው ስሟ? ከዛ ትንሽ የተሻሻለው ደግ አባት ደግሞ የነማሙሽ እናት ነው የሚለው። ስም አይጠሩማ በስም። እኛና የኢትዮጵያም ጋብቻ እንዲህ ነው። አብረናት ተጋብተን እንኖራለን፣ ስሟን ሳናውቅ፣ ማንነቷን ሳናውቅ። የኢትዮጵያን ማንነት የሚያውቁ በጣም የታደሉ ጥቂት ሰዎች ናቸው። ምናልባት ሊመስለን ይችላል እንደሌላው ተራ ሀገር ልትመስለን ትችላል፣ ግን አይደለችም። እንደሌላው ተራ ሀገር አይደለችም። ብትቀበሉትም ባትቀበሉትም እሱ በራሱ ጊዜ እኛ ኃጢአታችንን ስንተው ይሾምልን። እንደ አጼ ቴዎድሮስ ማለት ነው። በጎጆ እየዘጉ በእሳት ሲያቃጥሉት፣ ህዝቡን በሰይፍ ሲፈጁ፣ ሌባውን እጁን እግሩን ሲቆርጡ እሳቸው ቤተ መቅደስ ገብተው ሊያስቀድሱ ዲያቆኑ ዳዊት እያነበበ ክፉ ንጉሥን አነግስባቸዋለሁ እያለ አየት አደረጋቸዋል። አሁንም ክፉ ንጉሥን አነግስባቸዋለሁ እያለ አየት ያደረጋቸዋል። ሰምተውኛል አልሰሙኝም ነው? ወደ ታች እኮ አይሄድም። ዝም ብሎ ብቻ ክፉ ንጉሥን አነግስባቸዋለሁ እያለ ያቸዋል። አጼ ቴዎድሮስ የተማሩ ናቸው ታውቃላቸዋል። የቤተ ክህነት ትምህርት የታወቁ ናቸው። ማህበረ ስላሴ ገዳም የኖሩ ሰው ናቸው። አጼ ቴዎድሮስ ደግሞ የድሮ ነገስታት በትንሹ ዳዊት ይደግማሉ። በትንሹ አነሰ ቢባል ዳዊት ይደግማሉ። እንኳን ወንዶቹ ቀርቶ ሴቶቹ እንኳን ዳዊት ደጋሚዎች ናቸው። በጣም የታወቀ ነው። ውዳሴ ማርያምን ፍቅር እስከ መቃብር ትረካን ሰምታችሁ ልጃችን ውዳሴ ማርያም ቅዳሴ ማርያም ትርጓሜ ትማር ነው የተባለ አይደለም? በዛ ብምን ሊያስተምራት ነው የገባው? ውዳሴ ማርያምና ቅዳሴ ማርያም ትርጓሜ ምመን ነች እኮ። ዛሬ ካህኑ ማያውቀ ውዳሴ ማርያምና ቅዳሴ ማርያም ትርጓሜ አያችሁ? እዛን ጊዜ የነበረው አሁን እሱ ዝም ብሎ ያችን ክፉ ንጉሥን አነግስባቸዋለሁ እያለ ገልመጥ እያለ ሲያያቸው ምን ነው ልጅ ዝቅ ብለህ ከህዝቡ ክፋት የተነሳ የሚለውን አትጨምር። አያችሁ? ለምን ከዛች መስመር ቀጥሎ ያለው ከህዝቡ ክፋት የተነሳ ነው የሚለው ዳዊቱ። ምን ነው ልጅ ዝቅ ብለህ ከህዝቡ ክፋት የተነሳ የሚለውን አትጨምረውም አሉት። ይሄን የማደርግባችሁ በጎጆም እየዘጋው ማቃጥል በሰይፍም የምንቆርጥህ ከምን የተነሳ ነው? ከእናንተ ክፋት። እኔ ጨካኝ ሆንኩት ከእናንተ ክፋት የተነሳ ነው። ስለዚህ ክፉን ቢነግስብን ከማን ክፋት የተነሳ? ከኛ። በጎን ቢነግስልን እኛ የተወሰነ ጥሩ ነገር ታይቶብናል ማለት ነው። ሌላ ነገር የለው። እግዚአብሔር የሚሰጠንን መቀበል ነው ያለን። ድምንም ብናመፅም አይሆንም። እሱ ካላዘዘ የሆነ መሞከር ነው የለ፣ አይሆንም። እኔ ይሄ እምነቴ ነው። እናንተ ይህን እንድትቀበሉት አይደለም እነግራችሁ። እምነቴ ግን ይሄ ነው። እግዚአብሔር ያዘዘ ቀን ማይለወጥ ነገር የለም። እግዚአብሔር ካላለ ደግሞ ምን ብንወራጭ፣ ምን ለተባበሩ መንግስታት፣ ለአውሮፓ ህብረት ለምን ማመልከቻ ብታገባ፣ የለም ማመልከቻ ለእሱ ነው ማግባት። ችግር አለም ካለ አከተም የለም። ከዛ ውጭ እያሱን መርጦ ሰጠ እግዚአብሔር። በቃሉ ይግቡ በቃሉ ይውጡ። ቀጠለ እግዚአብሔር ከአንተ ጋር እንደነበር ከማን ጋር ሆናል? ከእያሱ ጋር ሆናል። ይሄ አሁን የምነግራችሁ ላይ ላዩን ነው፣ ምስጢር አልነገርኳችሁ ማለት። ሙሴን ሲያዘው ከምን አኖርበት አለ? ከክብር አኖርበት አይደለም እንዴ? የአበው ክብር ለውሉድ፣ የቅዱሳን ክብር ለምእመናን፣ የካህናት ክብር ለምእመናን እንደሚያልፍ ሙሴ ላይ የነበረው ክብር የማን ክብር ነው? ሙሴ ላይ ክብሩን ያሳደረ ማን? እግዚአብሔር ነው አይደለም እንዴ? ከሙሴ ደግሞ ወደ ማን አለፈ? ወደ ኢያሱ አለፈ። አያችሁ? አሁን ቅዱሳንን እግዚአብሔር ያከብራቸዋል። እኛ ደግሞ ሄደን በቅዱሳን ስንባረክ ምን እንሆናለን? እንከብራለን። እጅ መጫን እኮ የምን ምልክት? የውራኬ ምልክት ነው አይደለም? ካህናትን እግዚአብሔር ይሾማቸዋል፣ እግዚአብሔር ያከብራቸዋል። ካህናት ደግሞ እኛን ያከብሩናል። እንጂ ክብሬን አኖርበት ማለት ጠፍቶት አይደለም። እግዚአብሔር ቅዱሳንም ክብራቸው ለእኛ እንደሚታደል ለማሳየት የቅዱሳን ክብር እኮ የነፍሳቸው ለስጋቸው፣ የስጋቸው ለመጎናጸፊያቸው፣ ለቀሚሳቸው፣ ለመስቀላቸው፣ ለመነሳነሳቸው፣ ለዚህ ሁሉ ይበቃል። ለዚህ ነው እኮ የቅዱስ ጳውሎስ ጨርቅ ይፈውስ የነበረው አይደለም? ምን ይገርማል። ጨርቁ ይፈውስ ነው። ለብሶት እያለ እኮ አይደለም፣ ቆርጠው ይወስዱበት ነበር። አሁን ጳውሎስን አስቡት። ብጭቅጭቅ ያለ ልብስ ለብሶ አይታያችሁ? ልብሱ ሲፈውስ ያው እየቆረጡ 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 እያንዳንዱ ሰው ደዌ ያለበት ሰው ላይ ያችን ይዞ ለመጣል ወስደው ደዌ ያለበት ላይ ሽባ ይሁን አይነ ስውር ይሁን ምን ይሁን በቅዱስ ጳውሎስ ጨርቅ ሲያሹት በርቶ ብድግ ልምሾ እንደሚዳቆ መዝለል ምን አይነት ጸጋ ያድርባቸው ነው? እግዚአብሔር ጸጋ በጥላቸው እነ ቅዱስ ጴጥሮስ በጥላው እኮ ፈውሰው በጥላው። ስለዚህ የቅዱሳን ክብር ለምእመናን እንደሚያደር እንደሚታደል ለማሳየት ነው። ከክብርህ አኖርበት። ሙሴ ለሞት የደረሰ ቢሆንም እንኳን የእግዚአብሔር ክብር ምን አለው ነው? አልተለዩ። ስለዚህ ክብርህን አውርሰው ተባለ። የቅዱሳንን ክብር ከመውረስ በላይ ምን አለ? እኛ መሬትና መኪና መውረስ ነው መከራችንም ያሳየ ስንቶቻችን ግን የቅዱሳን አባቶቻችንን ክብር ለመውረስ እንጥራለን? የቅዱሳን አባቶቻችን ክብር ምንድነው ካላችሁን ሃይማኖት ነው። የቅዱሳን አባቶቻችን ክብር ጸሎት ነው። መንፈሳዊ ተጋድሎ ነው። ቅንነት ነው። የዋህነት ነው። እኛን ለመውረስ ምን ያህል እንደክማለን? አሁን ያባቱን ርስት እንጂ ያባቱን ርቃት የሚፈልግ ሰው ንገሩኛል። ቤቴን ከማወርስ ከምመረቀህ ነው። ቀሲስ ዛሬስ እንዳት ለድርድርም አይቀርባል። ይሄ ጥያቄ ይቀርባል። እንደ አብርሃም ያለ አባት እንኳን ቢኖረው መርቀኝ ይል ረቶ ምን ያደርግልኛል? ቤቱን ስጠኝ እንጂ መርቀኝ። አንተ ከመረከኝ እግዚአብሔር የሰማይን ዝናብ የምድርን ጠል አይነሳኝም ብሎ የሚያምን የለም። አባቶች ጋር ስንሄድ ነገ ምን እንሆናለን ብሎ ጥያቄ ነው እንጂ ባርኩኝ የሚላለን ይላል። የበቁ አባት አለ ይላል ብዙ ሰው አይደል? ምን ፍለጋ ነው የሚሄደው? ንግር ምን ፍለጋ ነው? ንግር ነገ ምን ሆናለሁ? ምን ይደረጋል? ውጭ ሄዳለሁ ወይስ አልሄድም የሚለውን ለመጠየቅ ነው። እንደ አንዳንድ የጭንቀታችን አይተው እየነገሩ ነው እንጂ እነሱ እኮ ምን ይህንንማ ጠንቋይም እየተናገረ ነው። ይገርማል። አይገርም? ይህን ያህል የሚገርም የቅዱሳን እኮ የሚገርሙ እጃቸውን ጭነው ጸሎት ሲያደርጉ ቡራኬያቸው ምን ይሆናል? ያርፋል። ዛሬ ደግሞ የቡራኬ ቀን ነው። ቀጠሮ አለን አይደል? ዛሬ የቡራኬ ቀን ነው። በኋላ እግዚአብሔር በካህኑ አድሮ ይባርካል። የሚያምን ይሆንለታል እንደ እምነቱ፣ የማያምን የራሱ ጉዳይ። የካህኑ ድርሻ በእግዚአብሔር ስም ምን ማድረግ መባረክ ነው። ያንን ቡራኬ አምኖ መቀበል የሚባረከው ሰው ድርሻ። በከንፈሩ አሜን ይበል በልቡ አሜን ይበል የሚወስነው ራሱ። ኢያሱ ስላመነ የሙሴ ክብር በኢያሱ ላይ አረፈ። እንደተናገረውም እስራኤል በቃሉ ወጡ፣ በቃሉ ገቡ። እነዚህን ሁሉ ታሪኮች ኦሪት ዘኍልቍ ምዕራፍ 34፣ ኦሪት ዘኍልቍ ምዕራፍ 27፣ ኦሪት ዘኍልቍ ምዕራፍ 14 ታሪኮቹን ብታነቡ በጣም ደስ የሚል ነገር ታገኛላችሁ። ይሄው ነው የቡራኬ ማካሄድ። ይሄ ነው የሰማዩ ለደጋው ነው አይደል? እንትን ዝናብ ዘሎ ሄዶ በረሃ አይጠልም ቆላ አይደል? የሰማዩ ለምን ነው ለደጋው አይደል? የደጋው ለምን ይተርፋል? ለቆላው በወንዝ በጅረት ይወርድለታል። የእግዚአብሔር የቅዱሳን የቅዱሳን ለኛ የፊት አወራረዱ ቡራኬ እንጂ የእግዚአብሔር ለካህናት የካህናት ለምእመናን ለእኛ አያችሁ እንዴት እንደሚሆን። ይህንን ነው እግዚአብሔር ያሳየ። ከዚህ በኋላ ሙሴ ሞተ፣ ኢያሱ ተተካ። አባቶቻችን ይህንን ሲተረጉሙ ሙሴን በሕግ ኢያሱን በጌታችን በኢየሱስ ክርስቶስ ይመስሉታል። ሙሴ የሕግ ኢየሱስ ክርስቶስ ማን ነው? ኢያሱ የኢየሱስ ክርስቶስ ምሳሌ ነው ይላል። እኔና እናንተ ዘላለማዊ ሕይወት ያገኘ ነው ሕይወትም የሆነልን በሕግ ነው ወይስ በኢየሱስ ክርስቶስ? በኢየሱስ ክርስቶስ ነው። ሕጉማ ገደለን እንጂ ሊያድነን አልቻለም አይደል? ስለዚህ ምንድነው ያለው? በሕጉ ሊድኑ ስላልቻሉ እንዲሁ በጸጋው አድኗቸዋል ነው የተባለው። በጸጋው በጸጋው ማለት በስጦታ በቸርነቱ እንጂ በሕግ አለ። ሕጉማ እንደገና ምንድን ነው የሆነብን? እንደ ቅዱስ ጳውሎስ ንግግር አትመኝ ባይለኝ ኖሮ ሕጉ ምኞት ኃጢአት መሆኑን ባላወቅኩ ነበር አይደለም። አትስረቅ ባይለኝ መስረቅ ኃጢአት መሆኑን ባላወቅኩ ነበር። ስለዚህ በሕግ ስራ በሙሴ የሕግ ስራ አይደለም መጽደቅ የቻለ በማን ነው? በኢየሱስ ክርስቶስ በተደረገልን ነገር ነው ዘላለማዊ ድህነትን ያገኘ። የሚደንቀውም ይሄ ነው። ኢያሱ የሚለው ስምና ኢየሱስ የሚለው ስም በዕብራይስጥ ሲጠራ አንድ ነው። ስለዚህ በመጽሐፍ ቅዱስ የኢየሱስ ክርስቶስን ስም ተሸክሞ የኖረ ብቸኛው ሰው ኢያሱ። ለምን ተሸከመው? ከፊት ምስጢሩ እኮ ይጠብቀናል አይደል? አይደንቅም? በጣም የሚደንቅ ነገር ነው ያለው። ኢየሱስ ክርስቶስ የሚለውን ስም አስተውሱ። ኢያሱ ይሄን ስም ተሸክሞ ነው የኖረው ኢየሱስ የሚለውን ስም። ለምን በዕብራይስጥ ኢያሱ የሚለውና ኢየሱስ የሚለውን ስም ስትጠሩት አንድ አይነት? ኢያሱ ማለት ትርጉሙ ያህዌ አዳኝ ነው ማለት ወይም ያህዌ አዳኛችን ማለት ነው። ያህዌ እግዚአብሔር አይደል? ያህዌ አዳኝ ነው ወይም ያህዌ አዳኛችን ማለት ነው ትርጉሙ። ኢየሱስ ማለት ምን ማለት? አዳኝ መድኃኒት ማለት ነው አይደል? አያችሁ? አገኛችሁት ስሙ? ኢያሱ ይሄንን ተሸክሞ ነው የኖረው። ከማን ነው? ከሄኖስ ጀምሮ ይመስለኛል ሰው በእግዚአብሔር ስም መጠራት ጀመረ ይላል መጽሐፍ ቅዱስ አይደል? ከሄኖስ ይመስለኛል ጀምሮ ኦሪት ዘፍጥረት ላይ ሰው ለመጀመሪያ በእግዚአብሔር ስም መጠራት ጀመረ ይላል ስታነብ። በቀጥተኛ እግዚአብሔር ስም ተጠርቶ የተገኘ ሰው ግን አንጨ ኢያሱ ብቻ። ለምን? ምክንያት አለ። ጌታ ቢፈቅድ ምን ይኖር? ምን ሊቀጥለው ስንገናኝ ኢያሱ ለምን የጌታን ስም ተሸክሞ ኖረ? ለምን ይሄ ስም ተሰጠ? ምንድን ነው ምክንያቱ? ይሄ ስምስ እንዴት ሆኖ በስራው ይገለጣል ወደፊት የሚለው ነው። የሚደንቅ ነገር አለው መጽሐፈ ኢያሱ። ፈቃዳችሁ ከሆነ ባካችሁ እንድታነቡት ጋብዣችኋለሁ።